ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 1 2010 ዓመተ ምሕረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በየዕለቱ መልእክት እንደሚያስተላልፉ ይታወቃል። በዛሬው ዕለት ባስተላልፉት የጽሑፍ መልእክት እንደገለጹት እኛ ክርስቲያኖች ኢየሱስ ክርስቶስ በውስጣችን እንዲኖር ልንፈቅድለት ይገባል ማለታቸው ተገልጿል። በአገራችን በኢትዮጵያ የቀን አቆጣጠር ዛሬ የግንቦት ወር የመጀመሪያው ቀን እንደሆነ ይታወቃል። ይህ የግንቦት ወር በወር ደረጃ በካቶሊክ ቤተ ክርስቲያን ምእመናን ዘንድ የማርያም ወር በመባል ይታወቃል። በዚህ የግንቦት ወር ውስጥ የክርስቶስ የቤተ ክርስቲያን የምእመናን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የሚደረግበት፣ አማላጅነቷን የምንማጸንበት፣ በተለይም ደግሞ በውስጣችን፣ በቤታችን፣ በማኅበረሰባችን፣ በሀገራችንና በአጠቃላይ በዓለም ውስጥ የጥልና የክርክር ግድግዳ ተደርምሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሷ አማካይነት ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ የመማጸኛ ጸሎት የምናቀርብበት፣ በተለይም ደግሞ በካቶሊክ ቤተ ክርስቲያን ውስጥ ለእመቤታችን ቅድስት ድንግል ማርያም ለየት ባለ ሁኔታ አክብሮት በመስጠት አማላጅነቷን በመማጸን የሚቀርበውን የመቁጠሪያ ጸሎት በታላቅ መንፈሳዊነት ለሰላም፣ ለአንድነትና ለብልጽግና የምናቀርብበት ወር ነው የግንቦት ወር። እኛም በዚህ የግንቦት ወር እግዚአብሔር ሰላሙን በውስጣችን፣ በቤታችን፣ በማኅበረሰባችን፣ በሀገራችን እንዲሁም በዓለማችን ውስጥ ሰላሙን ያበዛልን ዘንድ የምንጸልይበት የበረከት ወር እንዲሆን እንመኛለን። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች ባደረጉት የጠቅላላ አስተምሮ እንደገለጹት እግዚአብሔር ልጆቹን በፍጹም አይከዳቸውም፣ የሚስጥረ ጥምቀት ማኅተም በፍጹም ሊፋቅ አይችልም ማለታቸው መገለጹን የሚያመለክት ዜና በቅድሚያ እናስደምጣችኋለን። በማስከተል ቅድስት መንበር ምእመናንን፣ ቤተሰብንና ሕይወትን በተመለከተ አዲስ የሆነ ውስጠ ደንብ ማውጣቷን የሚገልጽ ዜና በማስከተል እናስደምጣችኋለን። በመጨረሻም ቀደም ሲል በመግቢያችን ላይ ለመጥቀስ እንደሞከርነው ዛሬ የጀመርነው የግንቦት ወር የማርያም ወር በመባል የሚታወቅ ሲሆን ይህንን አስመልክተን ያዘጋጀንላችሁን አንድ አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንደ አስፈላጊነቱና እንደ አየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና የአገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው በሚያዝያ 3 2010 ዓ ም ረፋዱ ላይ በሚስጥረ ጥምቀት ዙሪያ ላይ ትኩረቱን ባደረገው የክፍል አንድ የትምህርተ ክርስቶስ አስተምሯቸው እንደገለጹት ሚስጥረ ጥምቀት የክርስትና ሕይወት መሠረት ነው ማለታቸውን መግለጻችን ይታወሳል። በሚያዝያ 10 2010 ዓ ም አሁንም በሚስጥረ ጥምቀት ዙሪያ ባደረጉት የክፍል ሁለት የትምህርተ ክርስቶስ አስተምሮ እንደገለጹት ሚስጥረ ጥምቀት የክርስትና እምነት ምልክት ነው ማለታቸውን መዘገባችን የሚታወስ ሲሆን በሚያዝያ 18 2010 ዓ.ም አሁንም በሚስጥረ ጥምቀት ዙሪያ ላይ ባደረጉት ክፍል 3 የትምህርተ ክርስቶስ አስተምሮ እንደገለጹት ሚስጥረ ጥምቀት ክፉ መንፈስን የምናሸንፍበት መሳሪያ ነው ማለታቸውን ቀደም ባሉ ዝግጅቶቻችን በተከታታይ መዘገባችን ይታወቃል። በሚያዝያ 24 2010 ዓ ም አሁንም በሚስጥረ ጥምቀት ዙሪያ ላይ ባደረጉት የክፍል 4 የትምህርተ ክርስቶስ አስተምሮ እንደገለጹት አንድ ሰው ቅድመ ሁኔታዎችን በማስቀመጥ ክርስቶስን መከተል በፍጹም አይችልም ማለታቸውን መዘገባችን የሚታወስ ሲሆን በዛሬው በግንቦት 1 2010 ዓ ም ደግሞ አሁንም በሚስጥረ ጥምቀት ዙሪያ ላይ መሠረቱን ባደረገው የክፍል 5 አስተምሮ እንደገለጹት ሚስጥረ ጥምቀት ዳግም እንድንወለድ ያደርገናል ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ታዳሚዎች፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በግንቦት 1 2010 ዓ ም በሚስጥረ ጥምቀት ዙሪያ ላይ አድርገውት የነበረውን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. La catechesi sul sacramento del battesimo ci porta a parlare oggi del santo lavacro accompagnato dall'invocazione della Santissima Trinità.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። በሚስጢረ ጥምቀት ዙሪያ ላይ ዛሬ የምናደርገው የትምህርተ ክርስቶስ አስተምሮ ቅዱስ በሆነ የእጥበት ስነ ስርዓት ውስጥ የክርስቶስ የፋሲካ ምስጢር መልክ በመያዝ ለኃጢአት የመሞት ምልክት ከመሆኑ ጋር እርሱን እውን በማድረግ ወደ ቅድስላሴ ሕይወት መግባትን የሚገልጽ መሆኑን በስፋት እንመለከታለን። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ቁጥር 1239 ላይ እንደ ተጠቀሰው ይህንን በተመለከተ ቅዱስ ሐዋርያ ጳውሎስ ለሮም ክርስቲያኖች ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? በማለት የመጀመሪያውን ጥያቄ አቅርቦላቸው የነበረ ሲሆን በመቀጠልም ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። ወደ ሮም ሰዎች ምዕራፍ 6 ከቁጥር 3 እስከ 4 በማለት ሲመልስላቸው እናያለን። ስለዚህ ምስጢረ ጥምቀትን የምንቀበልበት የማጥመቂያ ስፍራ ወይም ገንዳ ከክርስቶስ ጋር ፋሲካን የምናከብርበት ስፍራ ነው። ቀድሞ የነበረን በሚያታልል ምቾት የጎደፈውን አሮጌ ሰውነታችን ይቀበራል። ምክንያቱም እንደ አዲስ ፍጥረት ዳግም እንወለዳለን። ስለዚህ አሮጌው ነገር አልፏል፣ እነሆ አዲስ እንሆናለን ማለት ነው። የኢየሩሳሌሙ ቅዱስ ቀሬሎስ ለንዑስ ክርስቲያኖች የትምህርተ ክርስቶስ አስተምሮን ይሰጥ በነበረበት ወቅት በሚስጥረ ጥምቀት ውሃ ውስጥ ምን እንደሚገጥማቸው ባስተማረበት ወቅት በሚስጥረ ጥምቀት ውሃ ውስጥ ስትገቡ በዚያው ቅጽበት ትሞቱና ዳግም ትወለዳላችሁ፣ በተመሳሳይ መልኩም ከመቃብር በመውጣትና ወደ እናታችሁ ውስጥ በመግባት ጤንነታችሁን ታረጋግጣላችሁ በማለት ያስተምር እንደነበረ ይታወቃል። አዲስ የተወለደ ሰው በኃጢአት የተከበበውን ማንነቱን በአፈር ውስጥ በመተው ከኃጢአት የጸዳ አዲስ ሰው መሆን ይገባዋል። ከላይ የተጠቀሱ የሚስጥረ ጥምቀት መስጫ ስፍራን የሚያመለክቱ ሚስጥረ ጥምቀትን ስንቀበል የምናገኛቸውን ጸጋ ቀለል ባለ ሁኔታ የሚገልጹ ወይም የሚያመለክቱ ነገሮች ናቸው። የሚስጥረ ጥምቀት ሥነ ሥርዓት አሰጣጥን በተመለከተ ከተቀመጡት የቤተ ክርስቲያናችን ሕግጋቶች ውስጥ ከተጠቀሱት ሕግጋት መካከል የሚከተለውን ለመጥቀስ እወዳለሁ። እናት የሆነች ቤተ ክርስቲያን በሚስጥረ ጥምቀት ውሃ አማካይነት በእግዚአብሔር እስትንፋስ አማካይነት በድንግልና ያረገዘችውን ልጆች ትወልዳለች። ከዚህ ምንጭ የተወለዳችሁ ሁሉ የእግዚአብሔር መንግሥት ተሳታፊዎች ትሆናላችሁ በማለት ይገልጻል። ወላጆቻችን በምድር ላይ እንድንኖር ሕይወትን እንደ ሰጡን ሁሉ ቤተ ክርስቲያንም በሚስጥረ ጥምቀት አማካይነት ወደ ዘላለም ሕይወት ዳግም እንድንወለድ ታደርገናለች። በልጁ በክርስቶስ አማካይነት እኛም የእርሱ ልጆች ሆነናል። እያንዳንዳችን በውሃና በመንፈስ ቅዱስ አማካይነት ዳግመኛ የተወለድን ሁላችን የሰማይ አባታችን በዘላለም ፍቅር በሚያስደንቅ ሁኔታ አንተ እጅግ የምወድህ ልጄ ነህ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደተጠቀሰው የሚለውን ድምፅ ለእኛም ይሰጠናል። ይህ አባታዊ ድምፅ ምናልባት በጆሮአችን ውስጥ ሊሰማን አይችል ይሆናል፣ ነገር ግን በአንድ በሚያምን ልብ ውስጥ በደንብ ይሰማል። በዚህም መልኩ ይህ በፍጹም ለብቻችን ሳይተወን እስከ ሕይወታችን ፍጻሜ ድረስ ከእኛ ጋር ይሆናል። ዳግም የተወለድን የእግዚአብሔር ልጆች ነን፣ ለዘለዓለሙ እንዲሁ ነን። በመሠረቱ ምስጢረ ጥምቀት የሚደገም ምስጢር አይደለም፣ ምክንያቱም በማይፋቅ መንፈሳዊ ምልክት ስለ ታተምን ነው። ምስጢረ ጥምቀት የደህንነት ፍሬዎችን እንዳያፈራ ኀጢአት ቢያግደውም እንኳን ይህንን ምልክት ምንም ዐይነት ኀጢአት ሊፍቀው አይችልም። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ቁጥር 1272 ላይ እንደ ተጠቀሰው ንዑስ ክርስቲያን በምስጢረ ጥምቀት አማካይነት ከክርስቶስ ጋር አንድ በመሆን የተጠመቁ ክርስቲያኖች በክርስቶስ አማካይነት ከብዙ ወንድሞች መካከል የበኩር ልጅ እንድንሆን ያደርገናል። በመንፈስ ቅዱስ አማካይነት ምስጢረ ጥምቀት ያነጻል፣ ይቀድሰናል፣ ጻድቃን እንድንሆን በማድረግ ሁላችንም የክርስቶስ አንድ አካል እንድንሆን ያደርገናል። በምስጢረ ጥምቀት ሥነ ሥርዓት ወቅት ተጠማቂው የንጉሥ ካህንና የእግዚአብሔር ሕዝብ ማኅበረሰብ የሚያደርገውን ቅባ ቅዱስ ይቀባል። ካህኑ በክርስቶስ ውስጥ እንድትገባ ንጉሥ ካህንና ነቢይ እንድትሆን ለዘላለም የእርሱ አካል ሆነ እንድትኖር እግዚአብሔር ራሱ በዚህ የደህንነት ቅባ ቅዱስ አማካይነት ይቀድስሃል በማለት ካህኑ እያንዳንዱን ተጠማቂ ግንባር በቅባ ቅዱስ ይቀባል። የክርስቲያን ሕይወት ጥሪ የሚገኘው በዚህ ውስጥ ነው። በቤተ ክርስቲያን አማካይነት ከክርስቶስ ጋር በኅብረት መኖር፣ በአንድ ተመሳሳይ ተልእኮ ውስጥ በመግባት በእርሱ ተልእኮ ውስጥ ተካፋይ መሆን፣ በዚህ አካሄድ ወይም ሁኔታ ለዘላለም የሚቆዩ ፍሬዎችን በማፍራት ሂደት ውስጥ ተሳታፊ መሆን ማለት ነው። በዚህ መንፈስ በመነሳሳት ሁሉም የእግዚአብሔር ልጆች በክርስቶስ የክህነት የንግሥናና የነቢይነት ተግባርና ተልእኮ ውስጥ ተካፋይ ይሆናሉ ማለት ነው። ከእነዚህ በሚመነጩ ተልእኮዎች ውስጥ በኃላፊነት እንዲሳተፉና ከእነዚህ ጋር ተያያዥነት ባላቸው ተግባራቶች ውስጥ እንዲሳተፉም ያደርጋቸዋል። በክርስቶስ የንጉሥ ክህነት ተግባርና በነቢይነት ተልእኮ ውስጥ መሳተፍ ማለት ምን ማለት ነው? ይህ ማለት ራሳችንን ለእግዚአብሔር የተገባ መሥዋዕት አድርገን ማቅረብ ማለት ነው። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ እንደ ተጠቀሰው በእምነትና በፍቅር በመኖር ለእርሱ ምስክርነት መስጠት ማለት ነው። የክርስቶስን አብነት በመከተል ራሳችንን ለሌሎች አገልግሎት ማዘጋጀት ማለት ነው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በግንቦት 1 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በሚስጥረ ጥምቀት ዙሪያ ላይ ያደረጉትን የክፍል 5 የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ቅድስት መንበር ምእመናንን ቤተሰብንና ሕይወትን በተመለከተ አዲስ የሆነ ውስጠ ደንብ ማውጣቷ ተገለጸ። በርዕሰ ሊቃነ ጳጳሳት ፍራንቼስኮ አነሳሽነትና በቅድስት መንበር ስር የርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅርብ የሐዋርያዊ ሥራዎች የመማክርት ጉባኤ አባላት ጋር በጋራ በመሆን ምእመኑና ቤተሰብ በቤተ ክርስቲያን ውስጥ ያላቸውን ተሳትፎ ከፍ ለማድረግ በማሰብ እንደ ጎርጎሮሳውያኑ የቀን አቆጣጠር ከ2016 ዓ.ም ጀምሮ ልዩ ልዩ ተግባራትን በማከናወን ላይ እንደነበረ የሚታወቅ ሲሆን ይህ የቅዱስነታቸው የሐዋርያዊ ሥራዎች የቅርብ የመማክርት ጉባኤ አባላት ምእመኑን ቤተሰብንና ሕይወትን የተመለከቱ ጉዳዮችን በጥልቀት በማንሳት በቤተ ክርስቲያን ውስጥ ሊኖራቸው የሚገባውን ከፍተኛ የሆነ አስተዋጽኦ ከገመገመ በኋላ ቤተ ክርስቲያኗ እንድትተዳደርበት ያወጣው ውስጠ ደንብ መሆኑን ለመረዳት ተችሏል። ይህ በዛሬው ዕለት ማለትም በግንቦት 1 2010 ዓ.ም ይፋ የተደረገው ምእመኑን ቤተሰብንና ሕይወትን የተመለከተ የቤተ ክርስቲያኗ ውስጠ ደንብ እንደ ጎርጎሮሳውያኑ የቀን አቆጣጠር በሐምሌ 15 2016 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንቼስኮ በራሳቸው አነሳሽነት ወይም በላቲን ቋንቋ ሞቱ ፕሮፕሪዮ በመባል የሚታወቀውና አሁንም በላቲን ቋንቋ ሳዱላ ማተር በአማርኛው በግርድፉ ሲተረጎም በሥራ የተጠመደች እናት በሚል አርዕስት በርዕሰ ሊቃነ ጳጳሳት ፍራንቼስኮ ተነሳሽነት የምእመናን ምክር ቤት በቅድስት መንበር ስር የሚተዳደሩ የቤተሰብ ጉዳይን የሚከታተለው ምክር ቤት እንዲሁም አሁንም በቅድስት መንበር ስር የሚተዳደረውና ስለ ሕይወት ጥናት የሚያደርገው ጳጳሳዊ የቅዱስ ጳውሎስ ሁለተኛ ኢንስቲትዩት ተካፋይ የሆኑበትና በጋራ ያደረጉት ጥናት ውጤት የሆነ የቤተ ክርስቲያኗ ውስጠ ደንብ እንደሆነ ለመረዳት ተችሏል። ይህ ውስጠ ደንብ ምእመኑ በግለሰብና በማኅበረሰብ ደረጃ በቤተ ክርስቲያን ውስጥና በዓለም ውስጥ ሳይቀር ያላቸውን የክርስትና ተልእኮ እንዴት መወጣት እንደሚችሉ የሚገልጹ አንቀጾች የሚገኙበት እንደሆነ ለመረዳት የተቻለ ሲሆን በግለሰብ ደረጃ እያንዳንዱ ምእመን በሚኖርበትና በሚሰራበት ቦታ ሁሉ ሳይቀር በአጠቃላይ በመላው ሕይወቱ የክርስትና እሴቶችን መመስከር እንደሚኖርበት የሚመክር ውስጠ ደንብ ነው። ይህ በርዕሰ ሊቃነ ጳጳሳት ፍራንቼስኮ አነሳሽነትና በቅድስት መንበር ስር የርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅርብ የሐዋርያዊ ሥራዎች የመማክርት ጉባኤ አባላት ጋር በጋራ በመሆን የተዘጋጀው ምእመናንና ቤተሰብ በቤተ ክርስቲያንና በዓለም ውስጥ ሊኖራቸው ስለሚገባ ተልእኮ እንዲሁም በተጨማሪም የሰው ልጆች ሕይወት ክቡር መሆኑን የሚገልጽ የካቶሊክ ቤተ ክርስቲያን ውስጠ ደንብ በመጪው እሁድ በግንቦት 5/2010 ዓ.ም የፋጢማ የመቁጠሪያይቱ ማርያም ዓመታዊ ክብረ በዓል በሚከበርበት ወቅት በይፋ ለንባብ እንደሚበቃ ለመረዳት ተችሏል።
ክቡራንና ክቡራት አድማጮቻችን በዛሬው ዕለት የምናቀርብላችሁ አስተምህሮ የካቶሊክ እምነታችን ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል ርዕስ የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ላይ ያገኘነውን የመቁጠሪያ ጸሎት አጭር ታሪክ የተመለከተ ይሆናል። የማቀርብላችሁ ማክዳ ዮሐንስ ነኝ። አብራችሁን በመሆን ዝግጅታችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የመቁጠሪያ ጸሎት እንዴት የካቶሊካውያን ጸሎት ሊሆን እንደቻለ የሚያሳይ አጭር ታሪክ። ከጥንት ጀምሮ ገዳማውያን፣ ካህናት፣ ሲስተሮች ወይም እህቶች፣ ወንድሞች ሁሉ 150ውን መዝሙረ ዳዊት ለዕለታዊ ጸሎት ይጠቀሙ ነበር። ሆኖም ግን ይህ በቤታቸው ሆነው ለመጸለይ ለሚፈልጉ ምእመናን አስቸጋሪ ነበር። ምክንያቱም በድሮ ጊዜ መዝሙረ ዳዊት ማግኘት በጣም ከባድ ስለነበር ነው። እንደ ዛሬ መጽሐፍትን በህትመት የማባዛት ስልጣኔ ባልዳበረበት ዘመን ስለነበር እያንዳንዱ መጽሐፍ በእጅ ነበር የሚጻፈው። ከዚህም በተጨማሪ ብዙ ህዝብ ማንበብና መጻፍ አይችልም ነበር። በዚህ ሁኔታ የነበረው የእግዚአብሔር ህዝብ የመቁጠሪያ ጸሎት ፈጠረ። 150 ጊዜ ጸጋ የሞላሽ ማርያም እየተባለ የክርስቶስን የልጅነት ሕይወቱን፣ ስቃዩንና ሞቱን እንዲሁም ከሞት መነሳቱን እያሰላሰሉ መጸለይ ተጀመረ። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የኢየሱስን ይፋዊ ሕይወቱንና ሥራውን የሚያስታውሱ 5 ምስጢራትን በመጨመር የብርሃን ምስጢራት ተብለው እንዲጠሩ ደንግገዋል። እመቤታችን ቅድስት ድንግል ማርያም በፈረንሳይ አገር ሉርድ በተባለ ስፍራና በፖርቹጋል አገር ፋቲማ በተባለ ስፍራ ለ3 ሕፃናት በተገለጠችበት ጊዜም የመቁጠሪያ ጸሎትን አዘውትረው እንዲጸልዩ ታበረታታቸው ነበር። የመቁጠሪያ ጸሎት በምናደርስበት ጊዜ ለመቁጠር እንዲያመቸን ከእንጨት ወይም ከብረት የተሰሩ ድቡልቡል ክብ ነገሮች ለመቁጠር እንጠቀማለን። ይህ የመቁጠሪያ ጸሎት ጉዟችንን ከማርያም ጋር በፍቅር እንድንጓዝ ይረዳናል። بكريستوس هيوات زوريا بمنا درغو يمكتاريات ألوت غزو عرات درجاو تشالوت يمجمريو درجا يكريستوسن يمجمريو تشو يأسراولت آمتهات هيواتون يمي ملكاتو سيهونو النسوم يدستا مصرات تبلو يتقرالو ولتنياو درجا يكريستوسن يفاوي هيواتوننا سراوتشون يمي ملكاتو سيهونو النسوم يبرهان مصرات يبالالو ሶስተኛው ደረጃ የኢየሱስን ስቃይና ሞቱን የሚያስታውሱ ክፍሎች ናቸው። እነዚህ ክፍሎች የህማም ምስጢራት ይባላሉ። አራተኛው ደረጃ የክርስቶስን ከሙታን መነሳት የሚያስታውሱ ናቸው። እነዚህ ደግሞ የክብር ምስጢራት ተብለው ይጠራሉ። ክብራንና ክብራት አድማጮቻችን ቀደም ሲል ያዳመጣችሁት አስተምሮ የካቶሊክ እምነታችን ምንነት ካቶሊክ በመሆናችን የሚሰማን ደስታ በሚል አርዕስት የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ላይ ያገኘነውን የምክዘራ ጸሎት አጭር ታሪክ የተመለከተ ነበር። በሚቀጥለው ሳምንት ተመሳሳይ ዝግጅት ይዘን እንቀርብላችኋለን። እስከዛው ቸርን ሰንበት።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።